ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አሁን ባለው ሁኔታ እስከሚቀጥለው ምርጫ ድረስ ማንም የትኛውን አቋም ያዘ ወይም አልያዘ በኢህአዴግ ስም የተመረጠው ስብስብ እየመራ ይቀጥላል።
ፕሮፌሰር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ናቸው። በመጽሔቱ ትንታኔውን ይዘናል።
የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደንን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከዛሬ አርብ ህዳር 12 2012 ዓ.ም ስርጭታችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና።
ህዳር 10 ቀን የተከናወነው የሲዳማ ህዝበ ውሳኔ ውጤት ነገ ቅዳሜ ህዳር 13 ይፋ እንደሚሆን ያስታወቀው የኢትዮጵያ ምርጫ ቦርድ ሁሉም የሚመለከታቸው አካላት በትዕግስት እንዲጠብቁ ጥሪ አስተላልፏል። በድምጽ መስጫው ቀን ማምሻ ላይ ቆጠራው ተጠናቆ የህዝበ ውሳኔ ውጤት በምርጫ ጣቢያዎች ላይ ይፋ እንደተደረገ ያስታወቀው ቦርዱ በትናንትናው ዕለት የሁሉም የምርጫ ጣቢያ ውጤቶች ተጠናቀው ወደ 15ቱም ማስተባበሪያ ጽህፈት ቤቶች የገቡ መሆኑንና ዛሬ የዞን ማስተባበሪያ ጣቢያ ላይ ውጤቱን የማጠቃለል ስራ እየተከናወነ እንደሆነ ነው ያስታወቀው።
የኬንያ መንግስት በአገሪቱ በአይነቱ የመጀመሪያ የሆነውን ብሔራዊ የአእምሮ ጤና ጉባኤ በዚህ ሳምንት አካሂደዋል። የጉባኤው ዓላማ የአእምሮ ጤናን የተሻለ መንግስታዊ ትኩረት እንዲያገኝ ለማድረግና እኛ በሀገሪቱ የማህበራዊና ኢኮኖሚያዊ አጀንዳ ውስጥ ለማካተት እንዲሆን ነው ሲሉ ጠቁመዋል። ኬንያ ውስጥ የአእምሮ ጤና ችግሮች አሁንም እንደ ነውር የሚቆጠሩ ሲሆን በዚህም ምክንያት ብዙ ሰዎች ሕክምና እርዳታ ከመፈለግ ወደ ኋላ ይላሉ። የኬንያ ጤና ሚኒስትር ባስተናገደው በዚህ ጉባኤ ላይ በሀገሪቱ የዓለም ጤና ድርጅት ተወካይ ዶክተር ሩዲ ኤርጌስ ባደረጉት ንግግር የአእምሮ ጤና በዓለም አቀፍ ደረጃ በሚካሄዱ ጥናቶች ውስጥ በቂ ትኩረት የማያገኝ መሆኑን ጠቅሰዋል። የአእምሮ ጤና ችግር ያለባቸው ሰዎች በስፋት የሰብአዊ መብት ጥሰትና የመገለል ሰለባ ይሆናሉም ሲሉ አስታውሰዋል።
በዲሞክራሲያዊት ኮንጎ ሪፐብሊክ ሰሜን ኪቡና ኢቱሪ ክፍለ ግዛቶች ሁከቱ መባባሱ በክልሉ የኢቦላ ወረርሽኝን ለመግታት በተደረጉ ጥረቶች የተመዘገቡ አበይት ስኬቶችን የመቀልበስ ስጋት ደቅኖባቸዋል ሲል የዓለም የጤና ድርጅት አስታወቀ። በቅርብ ሳምንታት ወረርሽኙን በመዋጋት ረገድ የተመዘገቡት እርምጃዎች የጤና ባለስልጣናትን እንዳስደሰቱን የተገለጸው ባለፈው ሳምንት 7 ብቻ የቫይረሱ ተጠቂዎች መመዝገባቸውን የዓለም የጤና ድርጅት ገልጿል። ይሁንና በመንግስቱ የጦር ሰራዊትና በአማጺው የተባበሩት ዲሞክራሲያዊ ኃይሎች የተባለው ቡድን ታጣቂዎች መካከል ውጊያው ማገርሸቱ የተመዘገቡትን ስኬቶች አደጋ ላይ እየጣለ ነው ሲል ነው WHO ያስጠነቀቀው። የዓለም የጤና ድርጅት የአጣዳፊ መርሃ ግብሮች ዋና ስራ አስኪያጅ ማይክ ራያን የኢቦላ ቫይረስን ለመከላከል በተያዙ ጥረቶች ላይ የተደቀነው ዋናው እንቅፋት የደህንነት ችግር እንደሆነ አመልክተዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ባሸነፉበት ፕሬዚዳንታዊ ምርጫ ጣልቃ የገባችው ሩሲያ ሳትሆን ዩክሬን ነች በሚለው የፈጠራ ወሬ ነው ሲሉ አንድ የቀድሞ ዋና የዋይት ሀውስ ብሔራዊ ጸጥታ ጉዳዮች አማካሪ ተናገሩ። ፊዮና ሂል ፕሬዚዳንት ትራምፕ ከስልጣን በሚያሰናብት ደረጃ ሊያስከስሳቸው የሚችል ጥፋት ፈጽሞ እንደሆነ እየመረመረ ለሚገኘው የተወካዮች ምክር ቤት የደህንነት ኮሚቴ በሰጡት የምስክርነት ቃል ነው ይህን የተናገሩት። በምክር ቤታዊ ኮሚቴው ሸንጎ ላይ በዚህ ሳምንት 9 የቀድሞና የአሁን የዩናይት ስቴትስ ባለስልጣናት ቃላቸውን ሰጥተዋል።
በመጽሔት ክፍለ ጊዜ ዘርዘር ያለ ዘገባ ይታከልበታል። ኢራን ውስጥ ጸረ መንግስት ተቃውሞውን ለማፈን ታልሞ የኢንተርኔት መገናኛው ከተቋረጠ ወዲህ ዛሬ ስድስተኛ ቀኑን ይዟል። ዛሬ ግን የሀገሪቱ ባለስልጣናት በበርካታ የሀገሪቱ አካባቢዎች አገልግሎቱን ከፍተናል ማለታቸውን ተከትሎ በጥቂቱ ከፈት እንዳለ ነው የሚሰማው። ኔት ብሎክስ የተባለው ቢሮ ለንደን የሆነ የኢንተርኔት አገልግሎት ተከታታይ ቡድን ትናንት ሐሙስ አከታትሎ በትዊተር በለቀቀው ማስታወሻው በኢራን ሙሉ በሙሉ በሚባል ደረጃ ለ113 ሰዓታት ተዘግቶ የቆየው የኢንተርኔት አገልግሎት ትናንት መጀመሪያ ላይ በ5%፣ በኋላም በ10%፣ ዛሬ ጠዋት ደግሞ በ15% ለቀቅ ተደርጓል ብሏል።
የተቃዋሚዎች በተኮለኮሉበት የሊባኖስ ዋና ከተማ ቤይሩትና አካባቢዋ የገንዘብ ተቋማት አሁንም እንደተዘጉ መሆናቸው ተገለጠ። በግድግዳዎቹ ላይ አይኖቻቸው በዶላር ምልክት የተሰሩ የአሳማ ምስሎችና ለአብዮት እንነሳ የሚሉ መፈክሮች ይታያሉ። በአንዳንድ የከተማው አካባቢዎችም ጸረ ሙስና ተቃውሞ ከጀመረ በኋላ ከአንድ ወር በላይ ተዘግተው ባንኮች በጥንቃቄ መከፈታቸው ተገልጧል። በምጣኔ ሀብት ጠበብት እይታ መሰረት ሊባኖስ የምጣኔ ሀብቷ መንኮታኮት አፋፍ ላይ ናት። ያን ለመከላከል ያለው አማራጭም መንግስት አቋቁሞ እንቅስቃሴ እንዲገታ ማድረግ ነው። ይሁን እንጂ አሁን ያለው አመራር ማንን ጠቅላይ ሚኒስትር እንደሚያደርግም ሆነ ምክር ቤታዊ ጉባኤ ማካሄድ ላይ ሊስማማ አልቻለም። ተቃዋሚዎች ለዚህ ሁሉ ትርምስ በዚያው ያፈጀ የፖለቲካ አመራር ምድብ ውስጥ ያለው ሙስና ነው ይላሉ። በሙሉ ከስልጣን ወርደው ፖለቲከኛ ባልሆኑ ባለሙያዎች ካልተተኩ ተቃውሟችን ይቀጥላል ሲሉም ዝተዋል።
በርካታ ሰራተኞች ስራችሁን ታጣላችሁ በመባላቸው አሁን እየተሰጣቸውን ያለው ግማሽ ደሞዝ እየተቀበሉ መሆናቸውም ተሰምቷል። የንግድ ድርጅቶች እየተዘጉ ሲሆን ባንኮች ተገልጋዮች የሚያወጡትን የገንዘብ መጠንም ገድበዋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጅት ታየ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ደግሞም 94.3 አሃዱ ራዲዮ ላይ በቀጥታ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ይሆናል።
ከዚያ በፊት ግን ቆየት ብለው ከሚሰሙ ድምጾች አንዱን እናሰማችሁ ለቅምሻ።
ሙሉ ለሙሉ በገለልተኛነትና ሙሉ ለሙሉ በነጻነት ስሜት የሰብአዊ መብት ጉዳዮችን የምናጣራ፣ የምንከታተል፣ የምናስተምር መሆናችንን በጣም ለማረጋገጥ እወዳለሁ።
አቶ ዳንኤል በቀለን የሰማችሁት የኢትዮጵያ ሰብአዊ መብት ኮሚሽነር። ቆየት ብሎ ከሚሰማው ዝግጅት ውስጥ ዝርዝሩን ታገኛላችሁ። አሁን ወደ ዝግጅታችን እንለፍ። ተከታዩ ቀዳሚ ዘገባ በአማራ ክልል በተፈጸመው ቀደም ሲል ከወራት በፊት በተፈጸመው ግድያና ተያይዞ በተነሱ ጉዳዮች ላይ የፍርድ ቤት ውሎን የሚመለከት ነው። መለስካቸው አማን ያጠናቀረው።
ጠቅላይ አቃቢ ሕግ ዛሬ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ባቀረበው የክስ ማመልከቻ ባለፈው ሰኔ 15 ቀን 2011 ዓ.ም በባህር ዳርና በአዲስ አበባ ከተሞች ከተፈጸሙት ግድያዎች ጋር በተያያዘ በ13 ሰዎች ላይ የወንጀል ክስ መሠረተ። አቃቢ ሕግ በማመልከቻው ተፈጽሟል ያለውን ድርጊትና የክሱን ይዘት ባጭሩ ሲገልጽ ተከሳሾቹ በቡድን በመደራጀት በኃይል ሕገ መንግሥታዊ ሥርዓቱን በማፍረስ የክልሉን ማለትም የአማራን ብሎም የፌዴራሉን መንግሥት ሥልጣን ለመያዝ በማሰብ አባላትን በመመልመል ለወንጀል አፈጻጸሙ የሚረዳ ሥልጠና በመስጠትና በሥልጠናው ላይ በመካፈል ወንጀሉ እንዲፈጸም ሕዝቡን በመቀስቀስና አደራጅቶ ተልእኮ በመስጠት በወንጀሉ በቀጥታ በመሳተፍና የተፈጸመው ወንጀል ውጤት እንዲያገኝ እና ሕዝቡ ደግፎ እንዲቆም በመቀስቀስ የተሳተፉና በድርጊቱም በአጠቃላይ የ17 ሰዎች ሕይወት ያለፈ፣ በ20 ሰዎች ላይ የአካል ጉዳት የደረሰና በርካታ ንብረት እንዲወድም በማድረግ በሕዝብ ደህንነትና ኑሮ ላይ ከፍተኛ ቀውስ እንዲደርስ ያደረጉ በመሆኑ በፈጸሙት በሕገ መንግሥትና በሕገ መንግሥት ሥርዓት ላይ በሚደረግ ወንጀል ተከሰዋል ብሏል። የአቃቢ ህግ ማመልከቻ ከዚህም በተረፈ ድርጊቱ ተፈጽሞበታል ያለውን ሂደትና ለምን ዓላማስ ሲቀናበር እንደነበረ በዝርዝር ገልጿል። በተለይም ከሚያዝያ ወር 2011 ዓ.ም ጀምሮ እቅዱ በተለያዩ ደረጃዎችና ዘርፎች ተግባራዊ የሚሆንበትን ብልሃት ሲያደራጅ ቆየ የሚለው የአቃቢ ህግ ማመልከቻ ሰኔ 15 ቀን 2011 ዓ.ም በአማራ ክልል ባህር ዳር ከተማ ውስጥ በቀድሞ የክልሉ የሰላምና የህዝብ ደህንነት ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ በተመራው ህገ መንግስታዊ ስርዓቱን በኃይል የማፍረስ ተግባር ዶክተር አምባቸው መኮንን፣ የክልሉ ፕሬዚዳንት አቶ ምግባሩ ከበደ፣ የክልሉ የህግ ቢሮ ኃላፊና አቶ እዘዝ ዋሴ የህዝብ አደረጃጀት አማካሪ ግድያ እንደተፈጸመባቸው ያትታል። በዚህ ዕለት በአዲስ አበባ ከተማ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መከላከያ ሰራዊት ኤታ ማጀር ሹም ጀነራል ጻረ መኮንንና ጓደኛቸው ሜጀር ጀነራል ገዛ ያበራ መገደላቸውን ይገልጻል። በእያንዳንዱ ተከሳሽም ላይ የቀረበውን ክስ በዝርዝር ሲያቀርብ አንደኛ ተከሳሽ መሳፍንት ጥበቡ በተሰጠው ተልእኮ መሠረት ጀነራል ሰዓረ መኮንንና ሜጀር ጀነራል ገዛ ያበራን የውግ ቁጥራቸው ተለይቶ በተገለጸ ሽጉጦች እንደ ገደላቸው የክስ ማመልከቻው ይናገራል። በዚህ የአቃቢ ሕግ የክስ ማመልከቻ አደረጉ የተባለ የወንጀል ድርጊቶች የተዘረዘረባቸው የአማራ ብሔራዊ ንቅናቄ አብን ሥራ አስፈጻሚ አባልና የሕዝብ ግንኙነት ኃላፊ መሆናቸውን ለችሎቱ የገለጹት አቶ ክርስቲያን ታደለ በ12ኛ ተከሳሽነት ቀርበዋል። ፍርድ ቤቱ ክሱን በንባብ ካሰማ በኋላ የተከሳሽ ጠበቆችን ሐሳብ ጠይቋል። ጠበቆቹ በበኩላቸው ደንበኞቻቸው ያሉበትን እስከዛሬ እንደማያውቁና በጉዳያቸው ላይ ያልተነጋገሩ መሆናቸውን፣ ዛሬም የተመሠረተባቸውን ክስ በችሎቱ ላይ እንዳገኙ ገልጸው ፍርድ ቤቱ ለደንበኞቻቸው በቂ ሕጋዊ አገልግሎት የሚሰጡበትን ሁኔታ እንዲያመቻችላቸው ጠይቀዋል። የቀረበውን ክስ ተመልክተውና ከደንበኞቻቸው ጋር መክረው ተገቢውን መልስ ለመስጠትም 15 ቀን ያህል እንዲሰጣቸው ጠይቀዋል። ተከሳሾችን በመወከልም ረዳት ሳጅን አየል አስማረ የፖለቲካ እስረኞች እንደሆኑ በመግለጽ ለደህንነታቸው ከፍተኛ ስጋት እንዳለባቸው አስረድተው ፍርድ ቤቱ በቂ የደህንነት ጥበቃ እንዲደረግላቸው ትዕዛዝ እንዲሰጥላቸው ጠይቀዋል። አክለውም በተያዙበት ጊዜ ፖሊስ በኤግዚቢትነት የያዟቸው ንብረቶቻቸው እንዲመለሱላቸው ጠይቀዋል። ፍርድ ቤቱም ንብረቱን በተመለከተ ለቀረበው ጥያቄ በጽሑፍ ዝርዝር እንዲያቀርቡ፣ ጥበቃን በተመለከተም ተገቢው የደህንነት ጥበቃ እንዲደረግ ለማረሚያ ቤት ትዕዛዝ መጻፉን ነግሯቸዋል። በመጨረሻም ፍርድ ቤቱ የተከሳሾችን የቅድሚያ መቃወሚያ መልስ ለመስማት ለታህሳስ 1 ቀን 2012 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። ቀጣዩ ዘገባም አዲስ አበባ የሚያቆየን ነው። የህወሓትና የሌሎች የኢህአዴግ አባል ድርጅቶች ልዩነት አሁን ያለበት ደረጃ መድረሱ ያልተጠበቀ አይደለም ይላሉ ምሁራንና የፖለቲካ ተንታኞች። ህወሓት ከኢህአዴግ አባል ፓርቲዎች ውህደት ራሱን ቢያገልም ሀገሪቱን እየመራ ያለውን መንግስት አብላጫውን ወንበር እንደማያሳጣውም ተናግረዋል። ትናንት የጀመረውን ስብሰባ ዛሬ ያጠናቀቀው የኢህአዴግ ምክር ቤት አዲሱን ውህድ ፓርቲ ህገ ደንብ በሙሉ ድምፅ ማጽደቁን በድረገጹ ላይ አስታውቋል። እስክንድር ፍሬው ዝርዝሩን ይዟል።
ስብሰባውን ያጠናቀቀው የኢህአዴግ ምክር ቤት በዛሬው ውሎ የአዲሱን ውህድ ፓርቲ ህገ ደንብ በሙሉ ድምፅ ማጽደቁን በድረገጹ አስታውቋል። ትናንት በመጀመሪያ ቀን ውሎው ደግሞ የፓርቲውን ውህደትና ወደፊት የሚመራበትን ፕሮግራም ማጽደቁ ይታወሳል። ይህ የኢህአዴግ ውህደት ድጋፍ ያገኘው ከአራቱ አባል ድርጅቶቹ የሶስቱን ነው። ህወሓት በሁለቱ ቀናት የምክር ቤቱ ስብሰባ አልተሳተፈም፣ ውህደቱንም አላጸደቀም። ይህ መሆኑ ግን የተጠበቀ እንደነበረ ነው ምሁራን የሚናገሩት። ፕሮፌሰር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህርና ተንታኝ ናቸው።
ሲጠበቅ የነበረ ይመስለኛል። ምክንያቱም በአዲሱ የለውጥ አመራር ወደ ስልጣን መምጣት በኋላ ያለው ሁኔታ በግልጽ የሚታወቅ ነው። የነበረው ተስፋ ምንድን ነው? አንዳንድ ልዩነቶች ተቻችለው መስመር ይዘው አንድ ላይ ይመጣሉ የሚል ነበር።
አራቱ የግንባሩ አባል ድርጅቶች ማለት ወት ነው።
ግን ይሄ ሊሆን አልቻለም። በተለይ በሰሞኑ እንደሰማ ነው ህወሓት እና የሚያስተዳድረው ክልል ምክር ቤት ተሰብስቦ በአዲሱ ውህደት እንደማይሳተፍ በግልጽ አሳውቋል። ስለዚህ የነበሩት አዝማሚያዎች ያመለክቱ ነበር። ይሄኛው ደግሞ የበለጠ ያጠናክሮታል። ስለዚህ የሚጠበቅ
ፕሮፌሰር ካሳሁን እንግዲህ ኢህአዴግ በ2007 በተካሄደው ሀገር አቀፍ ምርጫ ኢህአዴግ ሆኖ ንብን ምልክት አድርጎ ነው የተወዳደረው። አራቱ አባል ድርጅቶቻቸውም ክልሎቻቸውን እያስተዳደሩ ያሉት ማለትም አዴፓ፣ ኦዴፓ፣ ህዋትና ደሄድን በንብ ምልክት ተወዳድረው በኢህአዴግ ስም ተወዳድረው ነው። አሁን የብልጽግና ፓርቲ ውህደት በመከር ቤቱ መጥረቁን ተከትሎ ሁኔታዎችን አወሳሰብም ወይ አሁን ማን ነው ማንን እያስተዳደረ ያለው የሚለውን በኢህአዴግ ስም ስለሆነ እያስተዳደረ ያሉት ሁሉ ማለት ነው።
ባለፉት 2-3 አመታት ባየናቸው ሁኔታዎች የተለየ ሁኔታ ተፈጥሯል። አሁን አንተ ያልካቸው ነገሮች መደበኛ በሆኑ ሁኔታዎች ነው ከግምት ውስጥ የሚገቡ። ስለዚህ እርግጥ ነው በነበረው ሁኔታ እየቀጠለ እንዳልሆነ ይታያል ይታወቃል። ብዙም የሚያስገርም አይሆንም ማለት ነው። አሁን ባለው ሁኔታ እስከሚቀጥለው ምርጫ ድረስ ማንም የትኛውን አቋም ያዘ ወይም አልያዘ በኢህአዴግ ስም የተመረጠው ስብስብ እየመራ ይቀጥላል።
ውህደቱን ተቀላቀለም አልተቀላቀለም ለምሳሌ ህዋት ትግራይን እየመራ ይቀጥላል እስከሚቀጥለው ምርጫ ነው የሚለው
እንደሱ ነው መሆንም ያለው። ህዋት ትግራይን እየመራ ይቀጥላል፣ ፌደራል መንግስቱ ውስጥ ያለው ሚናም ይቀጥላል። ነገር ግን እንዲህ አይነት ውሳኔዎች በሚወሰኑበት ጊዜ የድርጅቱን ደንብ በሚፈቅደው መሰረት አብላጫ ድምጽ የተያዘበት አቋም ተግባራዊ የሆነ ይቀጥላል። ለምሳሌ ጠቅላይ ሚኒስትር አብይ ሲመረጡ ሙሉ ድምጽ አይደለም ያገኙት፣
108 ነበር ያገኙት ከ170 አካባቢ።
ስለዚህ አብላጫውን አቋም የደገፈው የድምጽ ብዛት ወሳኝ ይሆናል ማለት ነው።
ፕሮፌሰር ካሳሁን እንግዲህ በፌደራል መንግስቱም ያለው ሚና ይቀጥላል ብለዋል። አሁን ከአራቱ የኢህአዴግ አባል ድርጅቶች ህዋት ውህደቱን አልተቀላቀለም፣ እነዚህኞቹ ውህድ ሆነው የብልጽግና ፓርቲ ሆነው ይቀጥላሉ፣ ሶስቱ አዴፓ፣ ኦዴፓና ደሂድን ማለት ነው። እንደዚህም ባለበት ሁኔታ ውስጥም በፌደራል መንግስት ውስጥ ያለው ሚና ይቀጥላል ሲባል ምን ማለት ነው? ለምሳሌ ካለው አሰራር
ለምሳሌ የተመረጡ የህወሓት አባል ድርጅቶች በፓርላማ ውስጥ ያለው በፌዴሬሽን ምክር ቤትም ያለው ይቀጥላሉ። ለምሳሌ የህወሓት አባላት የሆኑ የፌደራል መንግስት ሚኒስትሮች በቦታቸው የሚቀጥሉ ይመስለኛል። አይ ድርጅታችን እንግዲህ ከዚህ አዲሱ ስብስብ ስለወጣ እንለቃለን ካላሉ በስተቀር ይህንን ይላሉ አይሉም አላውቅም። ካሉም ይችላሉ፣ ግንቦታቸውን ለቃል።
በዓለም ላይ ካለው አሰራር አንጻር ኢህአዴግ እንግዲህ የጥምረት መንግስት ነው፣ ምክንያቱም ግንባር ነው ኢህአዴግ። አራቱ ድርጅቶች እንደ በአንድ ምልክት ተወዳድረው የፈጠሩት መንግስት ነው ያለው። ስለዚህ አንደኛው በዓለም ላይ ካለው ተሞክሮ አንጻር እንዲያስረዱኝ ነው የጥምረቱ አባል የሆነ ድርጅት አይ ከዚህ በኋላ የዚህ ጥምረት አባል አይደለሁም ብሎ ራሱ ከወሰነ ነገሮች ባሉበት ይቀጥላሉ ወይ ነው ወይስ የቀሩት የጥምረቱ አባላት በራሳቸው መንገድ ይሄዳሉ?
አሁን ኢትዮጵያ ውስጥ ባለው ሁኔታ አብዛኛውን ስብስቡን ድምጽ ያላቸው አባላት በውህደት ለመቀጠል ወስነዋል። ለምሳሌ የጥምረት መንግስት ሊፈርስ የሚችለው አብላጫን ማግኘት ሳይችል ሲቀር ነው። በኢትዮጵያ ውስጥ ያለው ሁኔታ እና ያመለክት
ግን የጥምረት መንግስት ነው የሚባለው ኢህአዴግ መንግስት፣ ምክንያቱም ራሳቸውን የቻሉ ድርጅቶች ናቸው አራቱ።
አዎ ኢህአዴግ የሚለው ጥምረት ነው፣ የአራቱ ጥምረት ነው። ከነዚህ ከአራት ጥምረቶች አንዱ ቢወጣና መንግስት ያገኘውን በፓርላማ መንግስት የመሆን ተቀባይነት አናሳ ካደረገው መንግስት ይፈርሳል። ማስተዳደር ነው የምለው መንግስት ማለት ስቴት ለሚለው ነው ብዙ አጠቃላይ የምፈልገው። ነገር ግን በኢትዮጵያ ሁኔታ ይህ አይደለም። 38 ድምፁን በህዝብ ተወካዮች ምክር ቤት ያለውን ድምፁን ሊነፍግ ይችላል። ለዚህ
ህወሓት በህዝብ ተወካዮች ምክር ቤት ያለውን 38 ድምፅ ለኢህአዴግ ሊነፍግ ይችላል ነው የሚሉኝ?
አዎ ለጥምረቱ ወይም አሁን ተመርጦ በስራ ላይ ላለው መንግስት ሊነፍግ ይችላል። እንደዚህም ሆኖ አብላጫውን ድምፅ በህዝብ ተወካዮች ምክር ቤት አያሳጣውም። ምክንያቱም
አሁን ያለውን መንግስት አብላጫ ድምፅ አያሳጣውም።
ስለዚህ የነበረው መስተዳድር ሊቀጥል ይችላል ማለት ነው።
የኢህአዴግ ምክር ቤት ከአዴፓ፣ ኦዴፓ፣ ህወሓትና ደሄድን በእኩል ቁጥር የተውጣጡ 180 አባላት አሉት። በሁለቱ ቀናት ስብሰባ ላይ ግን ህወሓትን የሚወክሉት 45 አባላት አልተሳተፉም። አፋርን፣ ሶማሌን፣ ጋምቤላን፣ ቤንሻንጉልንና ሐረሪን የሚያስተዳድሩት አጋር ድርጅቶች ግን ያለ ድምጽም ቢሆን ተሳትፈዋል። እነዚህ አጋር ድርጅቶች ከአዲሱ የብልጽግና ፓርቲ ጋር ለመዋሃድ የሚያስችሉ የመሸጋገሪያ ጉባኤዎች በየግል እንደሚያካሂዱም ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ተከታዩም ከዚሁ ርዕስ ጋር ያቆየናል። በኢትዮጵያ አሁን ያለው ሁኔታ አሳሳቢ መሆኑና ፖለቲከኞች በጥንቃቄ እንዲራመዱበትም አንዳንድ ምሁራን አስገነዘቡ ይለናል መለስካቸውም አባጠናቀረው ዝግጅት። በኢህአዴግ የመዋሃድ ሂደት ህወሓት የወሰደው አቋም በአገሪቱ ውስጥ የግጭት ወይንም የመለያየት ምክንያት ሊደረግ እንደማይገባም ነው ያሳሰቡት መለስካቸው።
ባለፈው ሳምንት የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የሥራ አስፈጻሚ ኮሚቴ በግንባሩ የውህደት ጥያቄ ላይ በአብላጫ ድምፅ ከስምምነት ከደረሰ በኋላ ያልተለመደ ግን ይጠበቅ የነበረ ክስተት ይታይ ጀምሯል። የአብላጫ ድምፅ ውሳኔው ከተሰጠ በኋላ በውሳኔው ቅር የተሰኘው ህዝባዊ ወያነ ሓርነት ትግራይ ህወሓት ጽህፈት ቤት በሚቀጥለው የምክር ቤት ስብሰባ እንደማይገኝ ለግንባሩ ምክር ቤት አሳውቋል። ይህን ክስተት ለቪኦኤ ከገመገሙት መካከል በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነቶች መምህር ዶክተር አስናቀ ከፍታለ ይህንን ብለውኛል።
ይህ ውሳኔ ያልተጠበቀ አይመስለኝም። የህወሓት ስራ አስፈጻሚ ማዕከላዊ ኮሚቴ የተለያዩ አመራሮችን ወደ ውህደት ለመምጣት የሚያስማማ አንድ የሆነ ርዕዮተ ዓለም ያለው ዲሞክራሲ ከተቀየረ ወደ ውህደት መምጣት አስቸጋሪ ነው ይባል በተለያዩ መግለጫዎች ሲሰጡ ስለነበረ እንግዲህ ነገሩ ወደ ፎርማል ወይም መደበኛ የሆነ አይነት መደምደሚያው ላይ የደረስን ይመስለኛል። እነዚህ ድምጾች የነበሩ አዲስ ነገር አይደለም።
የኦሮሞ ፌዴራላዊ ኮንግረስ መሪና ለረዥም ዓመታት በሀገሪቱ ፖለቲካ ውስጥ በንቃት ሲሳተፉ የኖሩት ፕሮፌሰር መረራ ጉዲና ደግሞ በኢህአዴግ የውህድ ፓርቲ የመፈጠር ሂደት የተቀሰቀሰውን የውስጥ ልዩነት እንዴት እንደሚመለከቱት ለጠየኳቸው የመለሱልኝ ይህን ነው።
አሁን ይሄ የኢህአዴግ ውሳኔ የፓርቲ ውሳኔ በሁለቱ ቡድኖች 3-1 ቢሆኑም ኢህአዴግ ጨዋታ ብቻ የሚቀር ከሆነ ችግር የለውም። ግን የኔ ችግር እና የአገሪቷ ችግር የሚሆነው ምንድን ነው? ኢህአዴግ ገርጂ ፓርቲ ነኝ የሚወስናቸው ውሳኔዎች ህወሓት ደግሞ ይህን ውሳኔ መወሰን አትችልም፣ አብረን የገዢ ፓርቲ የሆንበት መድረክ ወይም መሰረት ፈርሰዋል፣ ስለዚህ ይህን ውሳኔ መወሰን አትችልም ብሎ ክርክር ውስጥ ከገባ እና ፍጥጫ ውስጥ ከገባ ቀላል ያልሆነ አንደምታለሁ። በእኔ ግምት ወይ በፍጥነት ኬርቴከር ጋቨርንመንት የሚፈጥሩበት ወይም በፍጥነት ህወሓትን ወደ መስመር የሚያመጡበት ሁኔታ መፈጠር አለበት። ምክንያቱም በአንድ ሀገር 2-3 መንግስት አይኖርም፣ ቢያንስ በስምምነት ማለት ነው፣ በጉልበት ካልሆነ። ስለዚህ የውህድ ፓርቲ ሆኛለሁ የሚለው የኢህአዴግ ክንፍና ውህደቱን አልቀበልም የሚለው የኢህአዴግ ክንፍ የሚቀጥሉትን ጨዋታዎች እንዴት ያስተናግዱታል፣ እንዴት ያዩታል የሚለው ነው ወሳኝ ነገር።
አስከትዬም ምን ይመክራሉ ብያቸው ነበረ።
አሁን ኢህአዴግ በተቻለ ፍጥነት በሚችለው መንገድ ሀገሪቷ ወደ ብሔራዊ መግባባት መምራቱ ይጠበቃል። ውህደቱንም ደግሞ ቅድም እንዳልኩም በስምምነት ቢያደርጉት ይመረጣል። ስምምነት በማይኖርበት ሁኔታ ግን የነሱ ውሃዳን ለዋሌ ውሃድ የሚለው ጨዋታ ወይም ግጭት ሀገሪቷና ህዝቦቿን በማይጎዳ መንገድ ውሳኔ ላይ መድረስ አለባቸው። ግንባሩ ማህበር አፍርሳችኋል እና አልቀበልም ካለ ህወሓት ውህደቱን የተቀበለው የኢህአዴግ ክንፍ ከህግ አማካሪዎችም ከምን ጋር ተማክሮ ምን ማድረግ እንዳለበት አሰራሩ፣ ጨዋታው እና ልዩነቱ ወደ አላስፈላጊ ግጭት እንዳይገባ አገሪቷ እና ህዝቦቿ ወደሚጎዳ ነገር እንዳይሄድ መምከር አለበት፣ መነጋገር አለበት፣ ብችል መደራደር አለበት።
በዶክተር አስናቀ ክፍል አተያይ በአሁኑ ወቅት ትኩረት ሊሰጠው ይገባል ያሉትን ጉዳይ በግልጽ ወይንም በታክቲክ ደረጃ ያሉ ጉዳዮች አይደሉም ይላሉ። ስለዚህ ጥንቃቄ ያስፈልጋል።
እንግዲህ አሁን ያለው ሁኔታ አሳሳቢ ነው። አጠቃላይ የአገሪቷ ያለችበት የሰላም የደህንነት ሁኔታ ብዙ አወዛጋቢ ጥያቄዎች እየተነሱ አንዳንዶቹ አወዛጋቢ ጥያቄዎች በፖለቲካ እልባት ሊበጅላቸው ሲገባ ወደ ወጣቱ የህብረተሰብ ክፍል እየተላለፉ በብዙ ኢትዮጵያ አካባቢዎች ሁከት እየተከሰተ ነው። የሰው ህይወት እያለፈ ነው። እኔ በዋነኝነት የሚያሳስበው ኢትዮጵያ ሊያሳስበው የሚገባ የፖለቲካ መሪዎችንም፣ የሲቪል ሶሳይቲ፣ የሃይማኖት፣ ሌሎችንም መሪዎች ሊያሳስበው የሚገባው የአንድ ፓርቲ አወቃቀር አደረጃጀት ከሀገር የሚበልጥ ጉዳይ አይደለም። ስለዚህ የሀገር ጥያቄ ሀገርን ማረጋጋት፣ እነዚህ አወዛጋቢ የሆኑ ጥያቄዎችን ፖለቲከኞቹ እርስ በርሳቸው ሰጥቶ በመቀበል መርህ የሚስማሙበትን መንገድ ካልተቀየፈና ያንዳንዱ የፖለቲካ ጥያቄ ወደ ህዝብ የሚገፋ ከሆነ ህብረተሰቡን ከዚህ የባሰ መፈናቀል፣ ከዚህ የባሰ ግጭት ውስጥ ሊበተን ስለሚችል ጥንቃቄ የሚያስፈልግ ይመስለኛል።
ዶክተር አስናቀም የራሳቸውን ምክር ለግሰዋል።
የወቅቱ የፖለቲካ ትርምስ የሚያመጡ ጥያቄዎች በአገሪቷ የረጅም ታሪክ ወይም ደግሞ ወደፊት በሚኖራት ላይ እምብዛም ያን ያህል የገነነ ተጽዕኖ ሊኖራቸው የማይችል ሊሆን ይመስለኛል። ፖለቲከኞቻችን እነዚህ አወዛጋቢ ነገሮችን ወደ ወጣቱ በመውሰድ ይልቅ እርስ በርሳቸው የሚስማሙበት ነገር መንግስት ሊሆን ይህን ኃላፊነት ወስደው መጪው ምርጫ አለ፣ ምርጫው እንዴት መከናወን ያለበት፣ ምርጫው ከሀገር አይበልጥም፣ ከሰላም አይበልጥም፣ ምርጫው ሰላም ለማምጣት ሀገር ለማረጋጋት ሊጠቅም ይችላል፣ ውይይቶች መካሄድ ያለባቸው ይመስለኛል። የሁሉም የፖለቲካ ኃይሎች ማንም ማስቀር ውይይት አድርጎ የሚያግባባ መፍትሄ ለማምጣት ጥረት ማድረግ የሚያስፈልግ ነው።
በጣም አመሰግናለሁ ዶክተር አዝናቀል ስለተወብሮ።
አመሰግናለሁ።
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። መለስካቸው እናመሰግናለን። በምዕራብ ወለጋ ዞን አንድ የኦሮሚያ ክልላዊ መንግስት ባለስልጣን መንገድ ላይ በታጣቂዎች በተከፈተባቸው ተኩስ ተገድለዋል። የኦሮሚያ የገጠር መንገድ ባለስልጣን አማካሪ የነበሩት አቶ ቶላ ገዳ በምዕራብ ወለጋ ዞን ላሎ አሳብ ወረዳ መገደላቸውን የምዕራብ ወለጋ ዞን አስተዳደር ለአሜሪካ ድምጽ ተናግሯል። ፀሐይ ዳምጠው ተጨማሪ ይዛለች።
ከትናንት በስቲያ እሮብ የኦሮሚያ ክልል መንግስት ውስጥ ባለስልጣን የሆኑት አቶ ቶላ ገዳ ለስራ ጉዳይ ወደ ቄለም ወለጋ ዞን ይጓዙ በነበረበት ወቅት ላሉ አሳቢ ወረዳ ውስጥ እስካሁን ማንነታቸው ባልታወቀ ታጣቂዎች መገደላቸውን የምዕራብ ወለጋ ዞን አስተዳዳሪ ለአሜሪካ ድምጽ ተናግረዋል። የምዕራብ ወለጋ ዞን አስተዳዳሪ አቶ ኤልያስ ኡመታ እንደተናገሩት ይህ ግድያ የተፈጸመው በላሉ አሳቢ ወረዳ ጋራቶሬ በሚባል ቦታ ላይ እሮብ ጠዋት 5 ሰዓት አካባቢ መሆኑን ገልጿል።
ለስራ ጉዳይ ከኛ ዞን አልፎ ወደ ቄለም ወለጋ ዞን በመጓዝ ላይ ያሉ ልዩ ወረዳው ላሎ አሳቢ ገንጀብ የሚባል ቦታ ላይ በተተኮሰባቸው መሳሪያ ህይወታቸው ሊያልፍ ይችላል።
በታጣቂዎች ጥቃት የተገደሉት አቶ ቶላ ገዳ የኦሮሚያ ክልል መስተዳደር የመንገዶች ባለስልጣን አማካሪ እንደሆኑም ገልጿል። ጥቃቱ በተፈጸመበት ወቅት ከአቶ ቶላ ጋር ሌሎች ሰዎችም ነበሩም። የቄለም ወለጋ ዞን ምክትል አስተዳዳሪ፣ የጸጥታና አስተዳዳሪ ጽህፈት ቤትና ሌሎች ሰዎችም አብራቸው እንደነበሩም አቶ ኤልያስ ጠቅሷል።
አቶ ቶላ ብቻቸውን ሳይሆኑ የዞኑ ምክትል አስተዳዳሪም በሌላ መኪና አብሯቸው ነበር። ሌሎች የጸጥታ መኪናዎችም 2 ፓትሮል የሚያደርጉ ከፊትና ከኋላ ነበሩ። አዮቶሬ ተራራ የሚባል አካባቢ ሲደርሱ ከግራና ከቀኝ አውቶማቲክ መሳሪያ እንደተተኮሰባቸው እና ከዛ በተኩስ ልውውጥ ውስጥ እሳቸውን ጥይቱ እንዳገኘ ነው መረጃዎች ያሳዩ።
በተሽከርካሪ ላይ በታጣቂዎች በተከፈተው ተኩስ ከአቶ ቶላ በስተቀር አብራቸው ይጓዙ የነበሩ ሰዎች ላይ ምንም ጉዳት አልደረሰም። ጥቃቱን በማን እንደተፈጸመ በአሁኑ ወቅት የታወቀ ነገር እንደሌለ የተነገረ ሲሆን በአካባቢ ያሉ የጸጥታ ባለስልጣናት በክስተቱ ፈጻሚዎች ዙሪያ ክትትልና ምርመራ እያደረጉ ስለሆነ ከምርመራው የሚገኘው ውጤት በወቅቱ ይፋ እንደሚደረግ ተናግረዋል። በሌላ በኩል በምዕራብ ወለጋ ዞን ትናንት 4 ወጣቶች መገደላቸውን ለደህንነቱ ስሙ እንዳይጠቀስ የጠየቀ የምዕራብ ወለጋ ዞን ነዋሪ ለአሜሪካ ድምጽ ተናግሯል።
ወራን ሞቱማ ቦባኒ መርፋኒ ጆሌ ሚላን ነጋ መጋ ጅረንዶ ኮሌ ሰበጉራጅ ከና ማወዳ
ትላንት ማለዳ ላይ ከጠዋቱ 12 ሰዓት ተኩል የመንግስት ሰራዊት ኃይል በሰብል ጥበቃ ላይ የነበሩትን ነው የገደሉት። አንደኛው የማኦ ብሔር ተወላጅ ከዚያ ስፍራ ነው የተገደለው። ቤታቸውም ተቃጥሎባቸዋል። ተኩስ የተከፈተው ሌላ 4 ሰዎች ላይ እንዲሁም ድብደባ የተፈጸመባቸው አሉ።
የምዕራብ ወለጋ ዞን አስተዳዳሪ አቶ ኤልያስ ግድያውን አስመልክቶ መልስ ሰጥቷል።
እዛም አካባቢ የበላይነትን ለማስከበር የመንግስት የጸጥታ ኃይሎች እዛ አካባቢ አሉ። የታጠቀ በሽምቅ ውጊያ ታጥቆ እዛ አካባቢን ችግር እየፈጠረ ያለ ኃይል አለ። ከነዚህ ጋር በተደጋጋሚ የተኩስና የፍተሻ ሁኔታዎች አሉ። ከዛ የተለየ ይሆናል ብዬ አላስብም። መረጃው ሪፖርቱ እንደደረሰን ልናቀርብ እችላለሁ።
አቶ ኤልያስ እንዳብራሩት በዞኑ በተለያዩ ጊዜያት የመንግስት ባለስልጣናት ላይ ያነጣጠረ የግድያ ሙከራ ሲካሄድ ነበር ብሏል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጦን እናመሰግናለን። አድማጮች፣ ከምሽቱ የመጨረሻ የመጽሔት ርዕስ ላይ ደርሰናል። ወዲህ ወደ ዩናይት ስቴትስም ይመልሰናል። የወቅቱና የቀድሞ የዩናይት ስቴትስ ባለስልጣናት ፕሬዚዳንት ዶናልድ ትራምፕ ለክስ የሚያበቃ በደል ፈጽመው እንደሆነ ለማጣራት እየተካሄደ ባለው የምክር ቤት ምርመራ ቃል ምስክርነታቸውን እየሰጡ ነው። ፕሬዚዳንት ትራምፕና ደጋፊዎቻቸው ሪፐብሊካውያን በበኩላቸው ፕሬዚዳንቱ ዩክሬን ከዩናይት ስቴትስ በሚሰጣት ወታደራዊ እርዳታ ልዋጭ በፖለቲካ ተፎካካሪያቸው የሆኑት ሰው ላይ ምርመራ እንድታካሄድ ጠይቀዋል የሚለውን ክስ እየተከላከሉ ነው። በአሜሪካ ድምፅ የዋይት ሀውስ ቃል አቀባይ ፓትሲ ዊዲ ኩስዋራ ያጠናቀረችውን የዚህን ዘገባ ዝርዝር አዳነች ሳዬ ይዛ ቀርባለች።
ኡክራይን ውስጥ ለአምስት ዓመታት የዘለቀው ውጊያ እንደቀጠለ ነው። እስካሁን ባለው ጊዜ 13,000 የሚሆኑ ሰዎች አልቀዋል። ፕሬዚደንት ትራምፕ ለኡክራይን እጅግ አስፈላጊ የሆነውን በዩናይትድ ስቴትስ የተመደበውን ወታደራዊ እርዳታ የኡክራይኑ መሪ በጆ ባይደን ላይ ምርመራ መጀመራቸውን እስከሚያሳውቁበት ጊዜ ድረስ ማዘግየታቸው ለክስ ሊያደርስ ይችላል የተባለውም ለዚህ ነው። የትራምፕ ደጋፊ የሆኑት የግል ጠበቃቸው ሩዲ ጁሊያኒ እና በአውሮፓ ህብረት የዩናይትድ ስቴትስ አምባሳደር ጎርደን ሶንላንድ በፕሬዚዳንቱ መመሪያ መሰረት በኡክራይን ላይ ጫናና ግፊት ሲያደርጉ መቆየታቸውን በርካታ አማኞች በያዝነው ሳምንት ቃላቸውን ሰጥተዋል። የኡክራይኑ መሪ ዋይት ሀውስ ቤተ መንግስት መጥተው የመነጋገር እድል እንዲያገኙ በቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ላይ ምርመራ እንዲጀምሩ ሶንላንድ ባለፈው ሐምሌ ወር ጫና ማድረጋቸው እንዳሳዘናቸው በብሔራዊ የጸጥታ ካውንስል ስለ ሩሲያ ጉዳይ ጠቢብ የነበሩት ፊዮና ሂል መስክረዋል።
በሀገር ጉዳይ ፖለቲካ መልእክተኛነት ውስጥ ገብተዋል። እኛ በብሔራዊ ጸጥታ ውጭ ጉዳይ ፖሊሲ ውስጥ ነበር የገባ ነው። እነዚህ ሁለት ነገሮች ተለያዩ።
ከሶስት ዓመታት በፊት ዩናይትድ ስቴትስ በተካሄደው የምርጫ ዘመቻ ውስጥ ጣልቃ የገባችው ሩሲያ ሳትሆን ኡክራይን ናት የሚለውን ሪፑብሊካውያን ሊነጋገሩበት የፈለጉትን ነጥብንም ፊዮና ሂል ትክክል አለመሆኑን ገልጸዋል።
ይህ በሩሲያ የደህንነት አገልግሎቶች ለፕሮፓጋንዳ የተቀነባበረ ልብ ወለድ ትርክት ነው። እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ዲሞክራሲያዊ ተቋማችንን በሚገባ ለማጥቃት የቻለችው የውጭ ኃይል ሩሲያ መሆኗ ነው ሐቁ።
ትራምፕ በበኩላቸው ዋና የሚሉትን መልእክት መደጋገሙን ቀጥለዋል።
ይህ የዩናይትድ ስቴትስ ፕሬዚዳንት የመጨረሻው ቃል ነው። ምንም አልፈልግም።
ፕሬዚዳንቱ ይህን ያሉት ሶንላንድ ከትራምፕ ጋር በስልክ ሲነጋገሩ ኩድ ፕሮኮን አልፈልግም ብለውኛል ሲሉ የተናገሩትን መሰረት በማድረግ ነው። ኩድ ፕሮኮ የሚለው አጠቃቀም ይህን ካደረክልኝ እኔም እንዲህ አደርግልሃለሁ በሚል የመጠቃቀም ተግባር ላይ የተመሰረተ መዋዋል ነው። እማኞች ቃለ ምስክርነታቸውን ይሰጡ በነበረበት ወቅት ፕሬዚዳንቱና ደጋፊዎቻቸው ሪፑብሊካውያን በእነዚህ ቃላት ላይ ነበር ያተኮሩት። በጆርጅ ሜሰን ዩኒቨርሲቲ የፖለቲካ ሳይንስ መምህር ጄኒፈር ቪክተር ያ ሁሉ ቃለ ምስክርነት ቢሰማም እነሱ በዛች ቋንቋ ላይ ነክሰዋል ይላሉ።
በዛች ቋንቋ ላይ እንደነከሱ ናቸው። በርካታ እማኞች ጉዳዩ ኩድ ፕሮኮ ማለት ይህን አድርግልኝና እኔም እንደዛ አድርግልሃለሁ በሚል መጠቃቀም ላይ የተመሰረተ እንደነበር ቢገልጹም እነሱም ፍንክች አላሉም።
ሶንላንድ እንደ አውሮፓ አቆጣጠር መስከረም 9 ቀን ላይ ከትራምፕ ጋር መነጋገራቸውን ገልጸዋል። ለኡክራይን የተመደበው ወታደራዊ እርዳታ ለምን እንደዘገየ እንደሚመረምሩ ዲሞክራቶች ያስታወቁበት ጊዜ ነው እለቱ። ትራምፕ በስልክ ንግግር ወቅት ምንም አልፈልግምና ኩድ ፕሮኮ የለም ያሉት ጉዳዩ ስለታወቀ ራሳቸውን ለማዳን ሳይሆን እንዳልቀረ ተገልጿል። አንዳንድ ተንታኞች ግን ዲሞክራቶችም ሆኑ ሪፑብሊካውያን በየራሳቸው ምንጭ አቀራረብ ላይ ስለሚተማመኑ የአብዛኞቹን አሜሪካውያን እሳቤን ላይለውጡ እንደሚችሉ ተናግረዋል።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በአሃዱ ሬዲዮ 94.3 ኤፍኤም 94.3 ላይም ታገኙናላችሁ። አሁን ለዚህ ክፍል ቀዳሚ ሆነው ወደ ሁለተኛው አጋማሽ ገብተናል። ቀዳሚ በሆነው ዝግጅት ነው የምንጀምረው ለጥያቄው መልስ። ሰሞኑን በኢትዮጵያ የሰብአዊ መብት ጉዳዮች ላይ ከእናንተ ከአድማጮቻችን ለደረሱን ጥያቄዎች ነው ለጥያቄው መልስ መልስ ያፈላለገው። የፕሮግራሙ አዘጋጅና አቅራቢ ትስታ በላቸው። ለጥያቄው መልስ
ለጥያቄዎች መልስ የሚሰጡን እንግዳችን የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር አቶ ዳንኤል በቀለ ናቸው። ኮሚሽነር ዳንኤል ካሁን ቀደም በዓለም አቀፉ የሰብአዊ መብት አስከባሪ ድርጅት Human Rights Watch የአፍሪካ ፕሮግራም ዳይሬክተር ሆነው ሲሰሩ ቆይተዋል። አሁን ትውልድ ሀገራቸውን ለማገልገል ሀገር የገቡ ሰው ናቸው። የስልክ መስመራችን ላይ ይገኛሉ። እንኳን ደህና መጡ ዶክተር ዳንኤል በቀለ።
አመሰግናለሁ ትዝታ። አመሰግናለሁ ስለ ውይይቱ ስለጋበዝሽኝ።
እሺ፣ እግዜር ይስጥልኝ። እንግዲህ ለዛሬው ውይይት የመረጥነው ርዕስ የኢትዮጵያን ሰብአዊ መብት ሁኔታ በተለይም በቅርቡ በሀገር ውስጥ ስለጠፋው ህይወት ንብረት መውደምና መፈናቀል በአጠቃላይ ሰላም ማጣትና የስጋት ኑሮን በተመለከተ ብዙዎቻችሁ አድማጮቻችን ጥያቄዎች አድርሳችሁናል። እናመሰግናለን። ጊዜ ሳናባክን በቀጥታ ወደ መጀመሪያው ጥያቄ እንገባለን። በኢሜይል በፌስቡክ እና በስልክ ብዙ አስተያየትና ጥያቄዎች ደርሰውናል አድማጮች። ነገር ግን ያለንን ጊዜ በትክክል ለመጠቀም ጥያቄዎቻችሁ ላይ ነው የምናተኩረው። ስለዚህ ወደ ጥያቄው ገባለው። አቶ ዮናስ የተባሉ አድማጭ ከኢትዮጵያ የላኩልን ጥያቄ ይቀድማል። ከጥቅምት 12 2012 ጀምሮ የተነሳ ግጭት በአብዛኛው ሰው ዘንድ ያለው መረጃ በእኔ አመለካከት የተሳሳተና ሰዎችን ግራ የሚያጋባ መስሎ ይሰማኛል ይላሉ አቶ ዮናስ። ስለዚህ የሰብአዊ መብት ኮሚሽኑ ይህንን ጉዳይ ምን ያህል ያለ ወገናዊነት ለማጣራትና ለሕዝብ ይፋ ለማድረግ ተዘጋጅቷል? በተለይም በአዳማ፣ ቢሾፍቱ፣ ዱከም፣ አምቦ፣ ባሌ አካባቢና ሌሎች አካባቢዎች የተፈጠሩ ችግሮች ተመሳሳይ ናቸው ብሎ ያምናል ወይ? ከዚሁ ጥያቄ ጋር አያይዘው የሚመልሱት አለ አንድ ሌላ ጥያቄ። ዶክተር ዳንኤል በቀለ አድማጩ በድምጽ የላኩልን ነው፣ ላሰማሁት መጀመሪያ።
ስሜ መሐመድ ዩኑስ ይባላለሁ። ከአዲስ አበባ ነው የምደውለው። መጠየቅ የሚፈልገው የሰብአዊ መብት ኮሚሽን ኢትዮጵያ ውስጥ እንደሚታወቀው ብዙ የሰብአዊ ጥሰት እንዳለ ይታወቃል። እስካሁን ባለው መረጃ ምንም ለህዝብ የተነገረ አሁን የተወሰደ እርምጃ የለም። ይሄን ላይ መቼ ነው የሚቆመውስ? መቼ ነው ለህዝብ የሚገለጸውስ ነው አንደኛ ጥያቄ። ሁለተኛ ጥያቄ ይሄ ተቋም ከተቋቋመ ጀምሮ ብዙ ኢትዮጵያ ውስጥ ስም ብቻ ነው የሚታወቀው እንጂ ምንም ይሄ የምትለው ስራ አሰራ የሚባል ነገር አላየንም። ምንድነው ጥቅሙ? ስለምን ተቋቋመው? ስራ በአግባቡ ባይሰራ ከሆነ በቃ ለመስማት ለጆሮ ምሰቀጥ ራሱ አለ። ይሄ ነገር ግን አሁን ለውጥ ከመጣበት ጀምሮ ራሱ በጣም ብዙ ያለ ፍርድ እየታሰረ ነው። አራት ወር አምስት ወር ያለ ፍርድ ምንም መታሰር ምንድን ነው? ያለ ፍርድ የሚመታሰር ምንድን ነው? ይሄ ደግሞ ለህዝብ ለምን ማይከራከረው ነው?
እሺ፣ ዶክተር ዳንኤል መስመሩን ለርሶ።
አመሰግናለሁ ትዝታ። ሁለተኛው ጥያቄ ድምፅ ጥራት ምስል ያት ሙሉ ለሙሉ የተሰማኝ አልመሰለኝም። የሳትኩት ነጥብ ካለ ጥያቄውን ድጋሚ ታብራሪልኛለች። ነገር ግን ከመጀመሪያው ጥያቄ ሲጀምር አሁን እንግዲህ በቅርቡ የተከሰተውን የሰብአዊ መብት ቀውስም ሆነ ሌሎች ማናቸውም በኢትዮጵያ ውስጥ የሚኖሩ የሰብአዊ መብት ጥሰት ጉዳዮችን እና አጠቃላይ የሰብአዊ መብት ክትትልን ጉዳይ አሁን በአዲስ መልክ በማደራጀት በአዲስ መልክ በማቋቋም በአዲስ መልክ በማጠናከር ላይ ያለ ነው የኢትዮጵያ ሰብአዊ መብቶች ኮሚሽን። ከዚህ በፊት እንደሚታወቀው ሳይሆን በፍጹም ሙሉ እውነተኛ ገለልተኛነት ለመስራት በመዘጋጀት ላይ ያለ ተቋም ነው እና ሙሉ ለሙሉ በገለልተኛነት እና ሙሉ ለሙሉ በነጻነት ስሜት የሰብአዊ መብት ጉዳዮችን የምናጣራ፣ የምንከታተል፣ የምናስተምር መሆናችንን በጣም በጣም ለማረጋገጥ እወዳለሁ። ነገር ግን ገና ተቋሙን በአዲስ መልክ የማደራጀት የማጠናከር እና የማቋቋም ስራን ያላጠናቀቅን ስለሆነ ሙሉ ለሙሉ ስራ ውስጥ አጥጋቢ በሆነ ደረጃ ገና አልገባንም። ግን በጀመርናቸው መጠነኛ ስራዎችም ቢሆን በነጻነት በገለልተኛነት እየሰራን ነው ያለ ነው። እንግዲህ የጥያቄውን ሁለተኛ ክፍል የሚመለከት በእነዚህ በተካተተሻቸው የኦሮሚያ ክልሎች ውስጥ አዲስ አበባ አካባቢ እና ከኦሮሚያ ክልል ውጭም በሐረርና በድሬዳዋ የተከሰቱት ቅርብ ጊዜውን ክስተት በሚመለከት ጉዳዮቹ ከተለያዩ ቦታዎች ላይ የተከሰቱ ቢሆንም አንድ አይነት ናቸው ብላችሁ ታስባላችሁ ወይ የሚል መሰለኝ ጥያቄው እንደዛ ከሆነ ለተከሰተው አደጋ መነሻ ምክንያት የሆነው ነገር በሁሉም ቦታዎች ተመሳሳይነት አለው። ነገር ግን ክስተቶቹ በተለያየ ቦታ ላይ ትንሽ የተለያየ አይነት ጸባይ አሳይተዋል። ለነገሩ መነሻ የሆነው ነገር ማለትም ምን ማለት ነው? በተለይ የተለያዩ የኦሮሚያ ከተማዎች ውስጥ በወቅቱ እንደሚታወቀው አክቲቪስት እና የሚዲያ ስራ አስኪያጅ አቶ ጃዋር መሐመድ በፌስቡክ ገጻቸው ስለደረሰባቸው ስጋት አስተላልፈውት በነበረው መልእክት መነሻነት ለእሳቸው ድጋፍ ለመስጠት እና በመንግስትም ተወስዷል ብለው ያሰቡትን እርምጃ ለመቃወም ሰልፍ የወጡ ተቃውሞ ያደረጉ መንገድ የዘጉ በርካታ ወጣቶች ነበሩ፣ የተለያዩ የኦሮሚያ ከተማዎች ውስጥ እና ሌሎችም ቦታዎች ማለት ነው። ስለዚህ ሁሉም አካባቢ ለነገሩ መነሻ ይሄ ክስተት ሆኖ ሳለ በተለያዩ ቦታዎች ላይ ግን ከዛ በኋላ የተከታተለው የቀውሱ መባባስ ሁኔታ የተለያየ መልክ አለው። እንደ ባጭሩ ለምሳሌ ለመግለጽ በአንዳንድ ቦታ ላይ ሌሎች ወጣቶች ደግሞ መንገድ የተዘጋው አላገባብ ነው፣ መንገድ እናስከፍታለን፣ ድርጅቶች ተቋሞችም የተዘጉት አላገባብ ነው፣ እነሱም እንዲከፈቱ እናደርጋለን በሚልና በዛኛው ወገን የተነሳውን ተቃውሞ ሰልፍ ለመቃወም ደግሞ የተደረገ የተቃውሞ ደግሞ ሌላ እንቅስቃሴ ነበረ እና አንዳንድ ቦታ ላይ በእነዚህ በሁለቱ ቡድኖች መካከል የተከሰተ ግጭት ነበረ። አንዳንድ ቦታ ላይ ደግሞ ገና ከመነሻውም በተጀመረው የተቃውሞ ሰልፍ ጋር በተያያዘ የሞተ ሰው ነበረ። ተበታን እንደ ምሳሌ መውሰድ ይቻላል። አንድ ሰው ሞተ በዛ የውጥረት ሁኔታ ውስጥ። ከዛ በኋላ በማግስቱ ደግሞ ለዛ ሰው መሞት የበቀል እርምጃ ለመውሰድ በሚመስል አይነት መልክ ተወሰነ የህብረተሰብ ክፍል ላይ ጥቃት ደረሰ፣ በተወሰኑ ወጣቶች ማለት ነው። እና ያ ደግሞ ለሌሎች ለብዙ ሰዎች ህይወት መጥፋት ምክንያት ሆነ። ስለዚህ ከቦታ ቦታ ነው በእያንዳንዱ ቦታ ላይ ያለውን ጉዳይ ቀረብ ብሎ ሲጣራና ሲመረመር የተለያየ ጠባይ ያለው ይመስላል። እንዴት እንደተባባሰ፣ እንደተቀጣጠለ፣ እንደተስፋፋና ጉዳት እንዳስከተለ ማለት ነው። መነሻው ተመሳሳይነት ያለው ቢሆንም የሆነ ሆኖ በአጠቃላይ የተከሰተው አደጋ ከፍተኛ የሆነ የሰብአዊ መብት ቀውስ ነው። በተወሰነ መልክ የኢትዮጵያ ሰብአዊ መብቶች ኮሚሽን የማጣራት ስራ ጀምሯል። ግን ገና የተጠናቀቀ ነገር አይደለም። የተወሰነ ጊዜ የምንፈልግ ይመስለኛል። ስለዚህ ዝርዝሩን የጥናቱ ስራ በተጠናቀቀ ጊዜ ለመረዳት እንችላለን። ወደ ሁለተኛው ጥያቄ ልሂድ።
እሺ፣ እሺ። በግልጽ ከተረዱት ድምፁ ግልጽ አልነበረም ብለው ነበር እና አድማጫችን ትንሽ በሰብአዊ መብት ጥሰቱ መበራከትና አገር ውስጥ የባሰ ዘግናኝ የሆኑ ነገሮች በመፈጠራቸው በጣም የተሰላቹና የሰጉ የሚመስሉ ናቸው እና አያይዘውም በጣም ለብዙ ወራት የታሰሩ ለፍርድ የማይቀርቡ ሰዎች አሉ ይላሉ።
አዎ፣ መቼም በእውነቱ ኢትዮጵያ ውስጥ ያለው አጠቃላይ የሰብአዊ መብት አያያዝ ሁኔታ ኢትዮጵያ ውስጥ አዲስ የለውጥ እርምጃ ከተጀመረ ወዲህ ጠቅለል ባለ አነጋገር የተሻሻለ ነው ለማለት የሚያስችል ቢሆንም ሙሉ ሙሉ ለሙሉ ግን የሰብአዊ መብት ጥሰት የሰብአዊ መብት ችግር ግን ጠፍቷል ቀርቷል ማለት አይደለም እና አሁንም ብዙ ችግሮች አሉ። አሁን ካነሳነው ችግርም አንስቶ ማለት ነው። በአብዛኛው ግን ኢትዮጵያ ውስጥ አሁን እየተመለከት ነው ያለው የሰብአዊ መብት ቀውስ የሚመነጨው ከፖለቲካ ችግሩ ነው ወይም ከፖለቲካ ቀውሱ ነው ወይም የፖለቲካ ችግሩና የፖለቲካ ቀውሱ መፍትሄ ካለማግኘቱ የሚመነጭ የአመፅን የተቀላቀለ ግጭትና በዛ ግጭት ውስጥ የሚፈጸሙት የሰብአዊ መብት ጥሰቶች ናቸው ዋነኛውና ትልቁ አሳሳቢ ችግር። ከዛ በተጨማሪ ግን ጠያቂው እንዳነሱትም የተለያዩ እስር ቤቶች ውስጥ ለረጅም ጊዜ በጊዜ ቀጠሮ የቆዩ እስረኞች መኖራቸውን እናውቃለን። በጣም በተቻለ መጠን ክትትል ለማድረግ
ጥረት እያደረግን ነው። አንዳንዱንም ክትትል አድርገን በሰጠነው ምክረ ሀሳብ መሰረት ከእስርም የተለቀቁ ሰዎችም አሉ። ሌሎች ደግሞ ገና በምርመራ ላይ በመሆናቸውና መንግስት የምርመራ ስራዬን ባለማጠናቀቄ በእስር ላቆያቸው ይገባል ብሎ የሚያስባቸው ሰዎች በእስር ላይ ያሉ ሰዎች እንዳሉም አውቃለሁኝ እና ያንንም በቅርብ እንከታተላለን። እርግጥ ሁሉም ሰው እንደሚስማማበት በጥፋት የተያዘ ሰው ካለ እና በህጋዊ መንገድ በቁጥጥር ስር ከሆነ ያ የሰብአዊ መብት ጥሰት ተብሎ የሚቆጠር አይደለም። ነገር ግን ከሚገባው ጊዜ በላይ በምርመራ ሰበብ ደግሞ በእስር መቆየት ተገቢ ስላልሆነ ከተገቢ ጊዜ በላይ ሰዎች በእስር ከቆዩ የሰብአዊ መብት ጥሰት ስለሚሆን መብታቸው ተከብሮ ቢያንስ በዋስትና የመለቀቅ መብት ሊኖር ይገባል እና እኛም በተቻለ መጠን ይህንን የመሰሉ ጉዳዮች ላይ ክትትል ለማድረግ ጥረት እያደረግን ነው። በአጠቃላይ ግን ጠያቂው ስሜት የሀገራችን የሰብአዊ መብት ቀውስ ያሳሰባቸው መሆኑ ግን ሁላችንንም ያሳስበናል። ስሜታቸውን እጋራለሁ።
እሺ፣ አመሰግናለሁ ዶክተር ዳንኤል። ወደ ቀጣዩ ጥያቄ ሊሄድ ጊዜ እየገፋን ስለሆነ ቅዱስ አጥናፉ ከባህር ዳር በኢሜይል ያደረሱን ረዘም ያለ ጥያቄ አለ። እሱን አሳጥረን እናቀርባለን። የጥያቄያቸው ጭብጥ በቅርቡ በኦሮሚያ ክልል የተፈጸመውና ከ80 በላይ ሰዎች የተገደሉበት ግጭትና ጥቃቱ ሲፈጸም በኦሮሚያ ክልል ያሉ የጸጥታና ደህንነት አካላት ጥቃቱን ለመከላከል ፈቃደኛ እንዳልነበሩ፣ ጥቃቱን ለፈጸሙ ሰዎች ተባባሪ እንደነበሩ፣ ከጥቃቱ በኋላም ድርጊቱን የተከላከሉትን አስረው እንዳንገላቱ መረጃዎች ወጥተዋል ይላሉ አቶ ቅዱስ። በአጠቃላይ ድርጊቱ በመንግስት መዋቅር የተፈጸመ ነው የሚል እምነት አለ ብለዋል አቶ ቅዱስ። ስለዚህም ድርጊቱ መዋቅራዊ መሆኑን ማረጋገጥ ችሏል ወይ? እነኚህ የጸጥታ አካላት ከአጥቂዎቹ ጋር ከተባበሩ ለማለት ነው። ይህ ከሆነስ በጥቃቱ ተሳትፈዋል የተባሉ ተቋማትና ግለሰቦች ወደፊት ለህዝብ በሪፖርት መልክ ለማቅረብ ቁርጠኝነቱ እስከምን ድረስ ነው ይላሉ። ሌላ ተመሳሳይ ጥያቄ ያለን በድምጽ የመጣ ላሰማሁት እንደገና።
ከዛ መቆፋ ገላይ ሳሌ ነኝ። በሰብአዊ መብት ጥሰቱ በኩል ውስጥ ያው እንደምታውቁት በሃይማኖት መልክ እየተከናወነ ነው ያለው። ይሄንን ዋና አቀንቃኝና ይሄን እንደዚህ የሚያደርገው ማን ነው የሚባለው ነው የኔ ጥያቄ አሁን እንጂ እነዚህ ሰዎች ምን ሊያገኙ ነው ይሄን የሚያደርጉት? ምን ብደረግ ይሻላል? እና ምንጩስ ምን ምንድን ነው ብሎ ያስባሉ እርሶ?
አድማጮች፣ ለጥያቄው መልስ ዝግጅት አላበቃም። ቀጣዩ በነገው ምሽት ይቀርባል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር አሁን ለተሰማው ጥያቄ መልስ ይሰጣሉ። ተከታተሉ።
አድማጮች፣ ወደ ምሽቱ ልዩ ውይይት ስናልፍም እንደዚሁ በወቅታዊ የኢትዮጵያ ሁኔታ ላይ የተካሄደ ልዩ ውይይት ነው የሚሆነው። ቃለ ምልልስ ከኢዜማ ምክትል መሪ ጋር። በአሁኑ ወቅት እዚህ ዩናይትድ ስቴትስ ከሚገኙት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ምክትል መሪ ከአቶ አንዱዓለም አራጌ ጋር በተለይ የተካሄደ ቃለ ምልልስ ነው ቀጥሎ የሚቀርበው። በሳምንቱ መጀመሪያ ላይ እዚህ የአሜሪካ ድምጽ ስቱዲዮ ተገኝተው ከዝግጅት ክፍላችን ጋር ቆይታ ያደረጉትን አቶ አንዱዓለምን ያወያያቸው አሉላ ከበደ ነው።
አቶ አንዱዓለም አራጌ የኢዜማ ምክትል መሪ፣ በቅድሚያ እንኳን በሰላም ወደ ስቱዲያችን ብቅ አሉ።
እንኳን ደህና ቆያችሁኝ።
ብዙ ጥያቄዎች የሚነሳበት ገራገሩንም ጠበቅ ያለውንም የሀገር ጉዳይ የምነጋገርበት ሰዓት ላይ ነው ያለ ነው። መስከረም አጋማሽ ግድም ነው ወዲህ ወደ ዩናይት ስቴትስ ብቅ ያሉት። በርካታ ከተሞችን ጎብኝተዋል። በስራ ጉዳይ እንደመጡ ደጋፊዎቻቸውን ባነጋገርንበት ጊዜ ተረድቻለሁ። እስኪ እንደው ባጭሩ በዚህ ሰዓት ይህን ውይይት ለሚመለከቱ ሰዎች ከጉዞ ዓላማ ካከናወናቸዋቸው ጉዳዮች ብንነሳ።
እግዚአብሔር ይስጥልኝ አሉላ፣ ስለጋበዛችሁኝ በጣም አድርጌ አመሰግናለሁ። የጉዞ ዓላማ በአንድ በኩል ግላዊ፣ በሌላ በኩል ደግሞ ድርጅታዊ ነው። ግላዊ የሆነው ነገር ምንድን ነው? እስር ቤት ከመግባቴ በፊት ምናልባትም ሰላማዊ ትግል ብዬ ሳስብ የዲያስፖራው አስተዋጽኦ ትልቅ እንደሆነ አምን ነበር። እኛ በዛ በኩል የሚከፈለውን ዋጋ ስንከፍል ዲያስፖራው ደግሞ ባለበት ድምጽ እንደሚሆን ለት ከቀን እንደሚጮህ እንደሚታገል እንደሚያነባ እንደሚጸልይ አመን ነበር። ያ ነው ሆኖ እኛ ቃልቲ ስንወርድ ዲያስፖራው ኢትዮጵያዊ ደግሞ በመንፈስ ከኛ ጋር ታስሮ ከኛ ጋር ተርቦ አብሮ ሲያነባ ሲሰለፍ ሲታገል የኖረ ዲያስፖራ ነው። አሁንም ለተገኘው ግልጻ የዲያስፖራ አስተዋጽኦ ትልቅ እንደሆነ አምናለሁ። ይሄንን ሳያመሰግኑ ወጋ ሳይሰጡ ማለፍ ለሚቀጥለውም ትግል ጠቀሜታ የለውም። ስለዚህ በግሌ በጣም ባለውለታ ነኝ ለተደረገልኝ ፎቶዬን ይዘው ለቆሙ ለተሰለፉ ላለቀሱ ከልጆቼ ከባለቤቴ ጋር ሆነው አብሮ ላዘኑ ሁሉ ክብሬን ፍቅሬን አድናቆቴን ለመግለጽ ነው የመጣሁት። በሌላ በኩል ደግሞ ፓርቲ ኢዜማ ገና የአራት የመስወር እድሜ ያለው ድክድክ ያለ ያለ ጨቅላ ፓርቲ ነው። ስለዚህ እሱ ደግሞ ምንድነው ኢዜማ አላማው ምንድነው አደረጃጀቱ ምንድነው የሚለውን ለማሳወቅ የኢዜማን ዓለም አቀፍ የድጋፍ ኮሚቴ በዚህ በአሜሪካ ለማስተባበር ለማቋቋም በማለም እና ሰፊ አገራዊ ውይይት ለማድረግ ነው ወደዚህ መጣ።
ግሩም በተለያዩ ከተሞች ተዛዋር በግል ፈቃዶ ለመግለጽ የፈለጉትን ምስጋና አክብር እድል ያገኙ ይመስለኛል። በህዝባዊ ስብሰባዎችም የድርጅታችን የዜማ ጉዳይ ዳር ለማድረስ የሞከራችሁበት ብዙ መድረኮች እንደነበሩ ተረድቻለሁ። እስኪ ንገሩን እናከናወናችሁ ምንስ ታዘቡ? ወዲህ ወዲህ ኔሴስ መጥቶ ሩቅ ያለ ደጋፊን ማግኘት በራሱ የተለየ ጠባይ ይኖረዋልና ምንስ ታዘቡ?
ለእኔ እያንዳንዱ ኢትዮጵያዊ ልክ እንደ ቤተሰብ ነው፣ እንደ ወንድም እንደ እህት ነው እማየው እና ቅድም እንደገለጽኩት በመከራው ወቅት አብሮኝ የቆመውን ስለ ሀገራችን ደግሞ አንድ አይነት እንደኔ የሚጨነቅ አንድ አይነት ተስፋ የተገመደ ተስፋ ያለውን የሚካፈል ወገኔ ጋር መገኘቱ ልዩ ስሜት አለው። ወደ አሜሪካ ስመጣም የመጀመሪያ ጊዜ ነው። በግሌም በጣም ትልቅ እና የተደሰትኩበት ሂደት ነው። ደስ ብሎኛል። በግሌ በፓርቲ ደረጃም ትልቅ ስራ ሰርተናል። አንዳንድ ግራ መጋባቶች ነበሩ። አንዳንድ ስለ ዜማ የተዛቡ ያልተገቡ ትንሽ ግራ መጋባቶች ነበሩ። ስለዚህ በጥያቄ መልክ እኛም ደግሞ ሐሳቡን በማደራጀት ከደጋፊዎች እንዲሁም ደግሞ ከኢትዮጵያ ስለ ሀገራቸው ጉዳይ ስለኛም ለመስማት በጎ ፈቃድ ካላቸው ጋር ሁሉ ውይይት በማድረግ ጥሩ የሆነ የመረዳት ሁኔታ ፈጥረናል። እኛም ደግሞ ከኢትዮጵያ ወገኖቻችን መማር ያለብን ብዙ ነገር ተምረናል። ዋናውም ደግሞ አላማችን ያለማጋነን ለመማር ነው። ብዙ ተምረናል። ምናውቀውንም ለማስረዳት ሞክረናል። አጠቃላይ ከግራ መጋባት ግልጥ ወደ አለ እይታ ታይዘን ሁለታችንም ወተናል ብለን እናምናለን። ድርጅታችንን በአባላት አጠናክረናል፣ በፋይናንስም አጠናክረናል። ግን ይሄ ሁሉ የሞከርነው ልንሰራው ከምናስበው ትልቅ ስራ ገና ጥቂት ነው። ገና ከምን ሄደው መንገድ አንጻር በጣም ጥቂት ነው። ግን ጥሩ መሰረት ጥለናል ብለን እናምናለን።
መልካም። ይህን ግልጽ ያለ ሁኔታ መፍጠር ያሉትን ግራ መጋባት ያሉትን የሚነሱ ጥያቄዎች ገፋ አድርገን እንመለከታለን። እስኪ በቀጥታ አሁን ወደ ሰሞንኛ ጉዳዮች ልውሰደው። ኢትዮጵያ ውስጥ የቅርብ ጊዜያቱ ክስተቶች እርሶ ከአገር ከወጡ በኋላ የሆኑ ይመስለኛል። የቅርብ ሳምንታቱ ስርዓት አልበኝነት የነገሰበት ነው እስኪባል ድረስ በኢትዮጵያ ባህል ወግም ውስጥ ያልተለመዱ በሰዎች ላይ በማንነት ወይም ሃይማኖት ቀለምም ይዞ ተመልክተናል። ወደ ኋላ ላይ የተነጣጠሩ የግፍ እንቅስቃሴዎች በአንዳንዶች አባባል ሀይ ባይ የሌለ መሰለ እስከሚባል ድረስ መንግስት ምንድን ነው የሚሰራው? የቱ ጋ ነው የሚቆመው? ማን ነው ተጠያቂው እስኪባል ድረስ በተደጋጋሚ ተስተናግደዋል። የቅርብ ጊዜያትን አልኩ እንጂ የለውጡ ጅማሮ ከመጣ ጊዜ ጀምሮ የእናንተን ከስር መውጣት ጨምሮ ብዙ ተስፋ የሰጡ ብዙዎችን ያነቃቁ በርካታ ነገሮች ሰዎች ለነጻነት ተስፋ ወደሚያደርጉት መንገድ እንዲሄዱ ይበረታቸውም ተጨባጭ እርምጃዎች የተወሰዱትን ያህል ከዚህ ቀደም ባልታየ መልኩ ሰዎች በጭካኔ የሚያደርጓቸው ስራዎች በርክተዋል። ለማየት የሚዘገንኑ ድርጊቶች ተፈጽመዋል። በቅድሚያ እነኚህን ድርጊቶች እንደ ፖለቲካ ሰው ብቻ ሳይሆን እንደ ዜጋም ግድ እንደሚለው ሰውም የሚከታተሉ መሆኑን አምናለሁ። ምንድን ነው በዚህ ላይ ያለዎት አስተያየት? ወደ ድርጅታዊ አቋማችሁና እነኚህ ሁኔታዎች ወደሚታዩበት እንዘልቃለን።
ያ ሰፊ ነገር ነው ያነሳው። አጠቃላይ የለውጥ ሂደት የምጥ ሂደት ነው ብለን እናምናለን። በአንድ በኩል የነበረው ክፉ አገዛዝ ላለመሞት የሚያደርገው ግብግብ አለ። በሌላ በኩል ደግሞ የአዲስ ባህል፣ የአዲስ ስርዓት፣ የአዲስ እይታ የመወለድ ጭንቅ አለ። የፖለቲካ ባህል የማዘመንና የነበረው አሮጌ ባህል የመገዳደል፣ የጥላቻ ባህል የመቀጠል ፍላጎት አለ። ሁለቱ የሚያደርጉት ግብግብ አለ። በዚህ በኩል ችግር እንደሚፈጠር ይታወቅ ነበር። ከአንድ ዘመን ወደ ሌላ ዘመን ለመሻገር የሚደረግ ነገር ነው። ብዙ ጊዜ በባህላችን በዘመናችን ቢያንስ ለ50ና ለ60 ዓመታት ሞክረ ነው የከሸፍ ነው ያልተሳካልን ነገር ነው። አሁን ተወለደ፣ አሁን አዲስ ዘመን አዲስ ባህል ነጋ ብለን ስናስብ ጫፍ ላይ ሲደርስ እየተቀጨ እየመከነ እንደገና ሌላ ዙሪት ውስጥ እንገባ ነበር። አሁን ከዛ መውጣት እንፈልጋለን፣ ግን የነበረው ትንቅንቅ አሁንም ቀጥሏል። ያሁን ትንሽ የከፋ የሚያደርገው ነገር ከ1983 ጀምሮ እኛ ህወሓትን ስንቃወም እነሱ እንደሚሉት ያናቸው ቀለም ስላላማረን አይደለም። ኢትዮጵያ ናቸው ወገኖቻችን ናቸው፣ ግን የያዙት ፖሊሲ ያጠፋናል፣ ባካችሁ ስለ እግዚአብሔር ብላችሁ ይሄ ነገር ይቅር ያልን ገና በማለዳ ከነሱ ጋር ግጭት ውስጥ የገባ ነው። ይሄን በመፍራት ነበር ዛሬ የተፈራው ነገር ልጆቻችን ላይ ተዘርቶ በደንብ ችርግግ ብሎ አፍርቶ ያየነው ነው። ስለዚህ በጣም ከተለመደው የፖለቲካ መስተጋብር ማሉታ የሆነ መስተጋብር በዘለለ በጣም ኢሰባው የሆነ ያለንበትን የስብና አዘቅት የሚያሳይ ክስተት የተፈጸመ እንደሆነ እናያለን። አሁን ያለው መንግስት ብዙ ችግሮችን ወርሶ የመጣ ብዙ የተተበተቡ ድሮችን እንዲፈታ የሚጠበቅበት ቢሆንም ስራው ቀላል አይደለም። ግን እዛ ቦታ ላይ እስካለ ድረስ ገፍቶ ሄዶ ደግሞ በተቻለ መጠን ነገሮችን ልባት መስጠት መፍታት ይጠበቅበታል። ብዙ ትግስት ብዙ ማስተዋል ያስፈልጋል። ግን ደግሞ በሚገባው ሰዓት የሚገባውን ነገር ደግሞ ማድረግ ስራው ከባድ ነው። ማንንም በዛ ጫማ ቢቆም ከውጭ ነው እንደሚታየው ቀላል እንዳልሆነ አውቃለሁ። ግን ያንን ማድረግ ግድ ይላል። ዝም ብሎ በዝምታ ብቻ በማለፍ ነገሮች በተፈጥሯዊ መንገድ ብቻ እንዲጠሩ ማሰብ አስቸጋሪ ነውና ወሳኝ የሆኑ እርምጃዎችን መውሰድ እንደ አመራር እንደ ቡድንም እንደ ግለሰብም ግድ የሚልበት ጊዜ ደርሰናል። አሁን ካለንበት የፖለቲካ ስካር መንቀት አለብን። አሁን ካለንበት እጅግ የወረደ ኢሰባዊ የዘረኝነት አሰራር ሁላችንም እጅ ለእጅ ተያይዘን መውጣት አለብን። ሁላችንንም አንድ ግንባር ላይ የሚያቆመን ነገር ካለ ጸረ ዘረኝነት የሆነ አቋም መያዝ ነው። ዘረኝነት እቆምልሃለሁ ለሚሉት ሰው እንኳን አያዋጣም። ስታሊን ይህን መንገድ ሲከተል፣ የብሔር ብሔረሰቦችን ጉዳይ ሲከተል ጆርጂያዊ ነበር፣ ግን 200,000 ጆርጂያውያንን ገሏል። ስለዚህ በዘር የሚደረግ ነገር የተወሰኑ ግለሰቦችን ከፍ አድርጎ በብዙሃን ስም ስልጣን ላይ ለመቆየት ካልሆነ በስተቀር በትክክል እንቆምላለን የሚባለውን ዜጋ እንኳን የማይጠቅም የከፋ ሀሳብ ነው። ኢትዮጵያ ውስጥም ያየነው ለአመታት የመሰከር ነው ይህን ነው። ስለዚህ ሁላችንም ጸረ ዘረኝነት ግንባር ላይ መተባበር አለብን። አንዳችን ለሌላችን ስንቆም ነው በትክክል መፍትሄ የምናገኘው፣ ካልሆነ ግን በራችን እንኳኳል። እና ይሄ መስተካከል አለበት። አሁን ያለንበት ችግር ማንንም ቶለሬት እኛ ኢትዮጵያን አይደለንም የዓለም መንግስታት የዓለም ህዝብ ራሱ ሊቃወም ይገባል። ኢትዮጵያ ላይ ያለ ቁስል ኢትዮጵያ ላይ ያለ ህመም የዓለምም ደዌ ነው ለዓለምም ጠንቅ ነው። injustice anywhere is a threat to justice everywhere እንኳን ለኢትዮጵያን ለእያንዳንዳችንና ሁላችንም በጋራ መቆም አለብን። ከዚህ ህብደት መውጣት አለብን። አብዛኛው ሰው ቀና ሳቢ ነው አስተዋይ ነው በጎ ነገር ያስባል። ፍንቆሎ ተካፍሎ ይበላል አሁንም ይካበራል ባህሉ አለ። ግን ጥቂቶች ቀና ሐሳብ የጎደላቸው ስርዓት ከሆኑ ብዙ ወጣቶች አሉን። ከነሱ የተወሰኑትን በማስተማራት ነገሩን ሲወል ለማድረግ እየሞከሩ ነው። ይሄ በዝምታ የሚቀለበስ አይደለም፣ በመታገል በስራ ብቻ ነው። ዘረኝነት እንደማያዋጣና የተሸነፈ ሐሳብ መሆኑን የምታቀመው መጀመሪያውኑ ወደ ጥቃት ሲገባ ነው። ሰውን ሲያርድ ሰውን ሲገል ተሸናፊ ነው። አዳምቶን አቋስሎን ግን ይሸነፋል። ማንም ሰው ያድርገው ማንም ይሄ የተሸነፈ ሐሳብ ነው። መሸነፉን የምታየው ደግሞ ሰውን ከማሳመን ሰውን ከመለወጥ ሰውን ከማስተማር በጋራ እንድታይዘን እንደምንነሳ እንደምንወጣ ከማሳየት ይልቅ የሰዎችን ደም እንደ እንስሳት ደም በማፍሰስ ዴስፕሬት የሆነ ተስፋ ቢስ የሆነ እርምጃ ውስጥ ይገባል። ይሄ የተሸናፊ አስተሳሰብ ነው።
አቶ አንዳለም እስቲ ትንሽ ገፋና አድርጊና ሀሳብ የምጥ ጊዜ ነው ሽግግር ብለውታል። ብዙዎችን የሚያነጋግር ብቻ ሳይሆን በቁጣ ስሜት ማነሳሳት ደረጃ የደረሰ ነው። ምናልባት የሚሰጋው ወደ ባሰ ትርምስ ውስጥ እርስ በርስ ጦርነት ውስጥ እንዳይገባ በጥቃት በተበደልኩ ስሜት ሌሎችም በደሉ የደረሰባቸው እንዳይነሱ የሚታሰብበት ነው እና እንዲህ ያለ ሁኔታዎችን ምን አመጣ? እንዴት ሊከሰት ቻለ? በቅጡ እናውቀዋለን ወይ? እንዴትስ ተቀነባበረ? ማነው የሚያሰናዳው? ማነው የሚያዘጋጀው? ቶሎ ብሎ ፈጥኖ የሚመጣ ሰዎች በግልም ይሁን በቡድናዊ ስሜት የሚነሳሱበትን ነገር ማየት ይቻላል። ይህን ያህል ግን ዘግናኝ ነገር በኢትዮጵያ ታሪክ ልማድ ውስጥ ጨርሶ የማይታወቅ ሌሎች አካባቢዎች ሲታዩ ጉድ የሚባሉ ነገሮች እንደ ዘበት መለማመድ ደረጃ እንዴት ሊደረስ ይችላል? መላው መፍትሄው አንድ ነገር ነው፣ ግን በግጡ ምን ሲሆን ስንረዳለን ወይ? እንዴት ተከሰተ የሚታወቅ ነገር አለ? እንደ ጠዋት ማታ ኢትዮጵያ ጉዳይ ላይ እንደሚሰራ ሰው ምንድን ነው የሚረዱት?
አቶ አንዳሎ የሚመልሳሉ። ታዲያ በሚቀጥለው ሳምንት ነው። አድማጮች፣ የዛሬው እዚህ ላይ ያበቃ። ትግርኛ ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።